ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ዛሬም ተከታታዩን የሁለተኛውን ነገሥት መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት ባለፈው ክፍለ ጊዜ ጥናታችን የጀመርነውን ሁለተኛ ነገሥት ምዕራፍ 20 ከቁጥር 4 እስከ ምዕራፍ 21 ቁጥር 26 ያለውን በጌታ መንፈስ ቅዱስ አስተማሪነት እንግዲህ አንድ ላይ እንመለከታለን። በእውነት ድንቅ የሆነው ልዑል እግዚአብሔር አምላካችን ለእያንዳንዳችን ዛሬም ቋንቋ አለው። ዛሬም ይናገረናል። የሚሰማን ልብ እግዚአብሔር ይስጠን እያልን እንደርሱ የሌለ ታላቅ የሆነ ክብር የሆነ የአባቶቻችን አምላክ እግዚአብሔርን ልናመልክ በዚህ ዝማሬ ወደ እርሱ ዙፋን እንቀርባለን።
እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን ስለዚህች ጊዜ፣ ስለዚህ ድንቅ ሰዓት እጅግ አድርገን እናመሰግናለን። አቤቱ መድኃኒታችንና ጌታችን ሆይ አንተ በሰማይና በምድር ላይ የምትገዛ ብቻህን አምላክ ነህ። እግዚአብሔር ሆይ አታረጅም። እግዚአብሔር ሆይ ጊዜ አልፍብህም። ተወዳዳሪና አቻ የለህም። ጌታ ሆይ ለዘላለም ክብር ተመስገን። በዚህ ጊዜ ደግሞ እግዚአብሔር አባታችን ሆይ ይህንን ቃልህን እንማር ዘንድ ወደን ቀርበናል። አቤቱ መዳኒታችን ሆይ በደላችንን አንካሳነታችንን ጎደሎነታችንን ሳትመለከት እንደ አባትነትህ መጠን ደግሞ እንድትገናኘን እንለምንሃለን። በዚህ ጊዜ ደግሞ እንደ ሕዝቅያስ ምናልባት መንፈሳዊ ጎናችን ታሞ እግዚአብሔር ወደ አንተ ምናለቃቅስ ሰዎች ልንኖር እንችላለን። እንደ ሕዝቅያስ በችግር ውስጥ ገብተን የኔ የምናነክስ ብዙ ሰዎች ልንኖር እንችላለን። እግዚአብሔር ሆይ አንተ ጸሎትን የምትሰማ አምላክ ነህ። የሕዝቅያስን ጸሎት የሰማ አምላክ የኛንም ጸሎት በዚህ ጊዜ እንድትሰማ ከችግራችንም ሁሉ እግዚአብሔር እንድትታደገን ራሳችንን በፊት እንጥላለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስም ይህንን ጊዜና ቃልህን ባርክልን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን የሶርያ ንጉስ ለሕዝቅያስ የማስፈራሪያ ደብዳቤ እንደላከበት የሕዝቅያስ ጸሎት በችግር ውስጥ ምን እንደነበረና ከዚያም በኋላ ደግሞ ሰናክሬ በራሱ ልጆች ስለመገደሉ መመልከታችን ይታወሳል። አለፍ ብለን ከምዕራፍ 20 ደግሞ የሕዝቅያስ መታመምና መፈወስን አስመልክቶ አንዳንድ ነጥቦችን መጠቃቀሳችን ይታወሳል። ሕዝቅያስ ከመሙ የተነሳ እጅግ አምሮ ማልቀሱንና ወደ ግድግዳ ዞሮ መጸለዩን ተመልክተን ነበር። ለጸሎቱ እግዚአብሔር ምን መልስ እንደመለሰለት ከቁጥር 4 እና 5 ቀጥለን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ነገሥት ምዕራፍ 20 ቁጥር 4 እና 5ን ተመልከቱ። አድማጮች ቃሉ እንዲህ ይነበባል። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት፣ ተመልሰ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ ያባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ እንባህንም አይቻለሁ፣ እነሆ ፈውሳለሁ፣ በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ ይላል። እግዚአብሔር የሕዝቅያስን እንባ አየ። በዚህች ሰዓትም እንኳ ቢሆን ወገኖቼ የኔና የእናንተን ምንባ የልብ ስብራታችንንም እግዚአብሔር በቅጽበት እንዳያምናለሁ። በዚህን ጊዜ የምታለቃቅሱበት የምታነካክሱበትና ጎላችሁበት የምትሄዱ ነገር ምን አለ? እግዚአብሔር ይህን ጊዜ ጸሎታችሁንና ትካዜያችሁን ከጸባወቱ ይመልሳል ያዳምጣልም። እግዚአብሔር የተመሰገነ ይሁን። እስቲ አለፍ ብለን ቁጥር 6 እንደሞኒ በድሜም ላይ 15 ዓመት ጨምራለሁ፣ አንተንና ይቺን ከተማ ከአሶር ንጉሥ እጅ ታደጋለሁ፣ ስለ እኔም ስለ ባሪያዬም ስለ ዳዊት ይቺን ከተማ እጋርዳታለሁ ይላል። ይህ ታላቅ የምሥራች ነው። እግዚአብሔር እንደሚፈውሰውና በድሜውም ላይ 15 ዓመት እንደሚጨምርለት ነገረው። እስቲ የሕዝቅያስን ፈውስ ስለሚያወሳው ክፍል ከቁጥር 7 እንመልከት። ኢሳይያስም የበለስ ጥፍጥፍ አምጡልኝ አለ። አምጥተውም በባጩ ላይ አደረጉለት፣ እርሱም ተፈወሰ ይላል። ወዳጆቼ ከቃሉ እንደምንረዳው ሕዝቅያስን ለመፈወስ እግዚአብሔር የተጠቀመው በተፈጥሯዊ መንገድ ነበር። እግዚአብሔር በልዕለ ተፈጥሯዊ መንገድም ይጠቀማል። ሐዋርያው ያዕቆብ ከእናንተ መካከል የታመመ አለን? የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት ሲል ስለዚሁ መናገሩ ነበር። ያዕቆብ ምዕራፍ 5 ቁጥር 14 ንልብ ይሏል። አንድ ሰው በሁለት የተለያዩ ምክንያቶች ዘይት ሊቀባ ይችላል። አንደኛው የሃይማኖታዊ ስነ ስርዓት ጉዳይ ሲሆን፣ ሁለተኛው ግን ለመድኃኒትነቱ ነው። ብዙዎች ይህን አላስተዋሉ። ያዕቆብ እዚህ ላይ የሚናገረው ለመድኃኒትነቱ ሲባል የሚደረግ ዘይትን ስለመቀባት ስርዓት ነው። በዚህ ጉዳይ ላይ ተግባራዊ መሆን እንዳለብን ነው እግዚአብሔር በያዕቆብ አማካይነት እየተናገረን ያለው። ሲያመን ዶክተሮችን መጥራት አለብን። የቤተ ክርስቲያን ሽማግሌዎችን ማስጠርተን እንዲጸልዩልን ማድረግ ይገባል። እንዲህ ያለው ጸሎት ህመምተኛውን ያስነሳዋል። የሕዝቅያስ ህመም እባጭ ነበር። ምናልባትም ያባጭ ካንሰር ሊሆን ይችላል። እግዚአብሔር በድሜ ላይ 15 ዓመት ጨምርልሃለሁ፣ እባጩ ላይ ግን በለስ አድርግበት አለው። ወገኖቼ አስተዋይ እንጂ ግትር መሆን የለባችሁ። ህመም ካለባችሁ ሐቁን ተቀበሉ። ሕዝቅያስ ያደረገውም ይህንኑ ነበር። ሐቁን ተቀበለ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ተጨማሪ 15 ዓመት እንደሚኖር ነገረው። እስቲ ቁጥር 8ን እንይ። ሕዝቅያስም ኢሳይያስን እግዚአብሔር እንዲፈውሰኝ እኔስ በሦስተኛው ቀን ወደ እግዚአብሔር ቤት እንደወጣ ምልክቱ ምንድነው አለው። ሕዝቅያስ እድሜ እንደ ተጨመረለት የሚያረጋግጥ ምልክት እንዲሰጠው ጠየቀ። በበኩሌ እድሜ እንደ ተጨመረልኝ የሚያስረግጥ ምንም ምልክት አልተሰጠኝም። ይህን የሚወስን የሰማዩ አባቴ ብቻ ነው አሉ ዶክተር መጊ። እኔ ግን የሚቻለው ነው እስከተገኘ ድረስ በዚህ ምድር መኖርን እፈልጋለሁ ሲሉም ተናገሩ። እግዚአብሔር ወዳጆቼ ለሕይወቴ ሌላ ዕቅድ ካለውም ደስ ብሎኝ ለመቀበል ዝግጁ ነኝ። እግዚአብሔር በሚያደርገው ሁሉ ጻድቅ ነው። ለምሳሌ ያህል በጥንታዊቷ ቤተ ክርስቲያን ውስጥ ሐዋርያው ዮሐንስ በሰማዕትነት በሄሮድስ እጅ ተገድሏል። በሌላ በኩል ደግሞ ጴጥሮስን ከወይኒ ቤት ሲያስወጣው እንመለከታለን። ለምን አንደኛው ሐዋርያ ከእስር ቤት እንዲወጣ እንደተደረገና ሌላኛው ሐዋርያ ደግሞ በሰማዕትነት እንዲሞት የሆነበትን ምክንያት እኔ አላውቅም። ይህን የሚወስን ራሱ እግዚአብሔር ነው ወዳጆቼ። እኛም የእርሱን ፈቃድ ነው መፈለግ ያለብን። ስለዚህም እግዚአብሔር አባቴ ሆይ ምንም ይሁን ምን ከፈቃድህ ጋር መጣጣምን፣ ለፈቃድህም እሺ ማለትን አስተምረኝ በማለት እንጸልይ። ይሁን እንጂ ወዳጆቼ የውስጥ ስሜታችንንና ፍላጎታችንን ለእግዚአብሔር የመናገር መብት ግን አለን። በአንድ ወቅት ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ አንዲት ሕመምተኛ ሴትን እየሄድኩ ጎበኛት ነበር አሉ። ይህቺ ሴት ከሕመሟ እንደማትድን እርግጠኛ ነበረች። አንድ ቀን እርሷን ለመጎብኘት እቤቷ እያለው ዶክተር መጊ እንድፈወስ አይጸልዩልኝ፣ ጌታ ወደ ቤቱ እንዲወስደኝ ብቻ ይጸልዩልኝ አለችኝ አሉ። ጌታ ያደረገውም ይህንኑ ነበር፣ ወደ ራሱም ሰበሰባት። ይሁን እንጂ ከሚመለከተው ሰው ካልሰማው በቀር እንደዚህ አይነት ጸሎት ማድረግ አልፈልግም ሲሉ ተናገሩ። ከሁለተኛ ነገሥት ምዕራፍ 20 ከቁጥር 9 እስከ 11 ያለውን በኋላ ተመልከቱ። የሕዝቅያስ ሞኝነትን ስለሚያወሳው ክፍል ደግሞ ከቁጥር 12 እንመለከታለን። ላንብበው። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ሕዝቅያስ እንደ ታመመ ሰምቶ ነበርና ደብዳቤና እጅ መንሻ ወደ ሕዝቅያስ ላከ ይላል። ይህ ሰው የእንኳን ደስ ያለ መልእክትና አንዳንድ ስጦታዎችን ነበር የላከለት። ሕዝቅያስም ደስ አለው። ግምጃ ቤቱንም ሁሉ ብሩንና ወርቁንም ቅመሙንና የከበረውንም ዘይት መሳሪያም ያለበትን ቤት በቤተ መዛግብቱም የተገኘውን ሁሉ አሳያቸው። በቤቱና በግዛት ሁሉ ካለው ሕዝቅያስ ያላሳያቸው የለም የሚልን ቃል ደግሞ ከቁጥር 13 እንመለከታለን። ሕዝቅያስ የሞኝነት ሥራ ነበር ያደረገው። ከባቢሎን ለመጡ የመንግሥት ተወካዮች ሰለሞን ያከማቸውን ሀብት ሁሉ እያዞረ አስጎበኛቸው። ባቢሎን የእንኳን ደስ ያለ መልእክት ስለ ላከችለት ሕዝቅያስ ኩራት ተሰምቶታል። ስለዚህም በአገሩ ያለውን ማንኛውንም ነገር ገልጦ አሳያቸው። ከቁጥር 14 እስከ 15 ያለውን ደግሞ ተመልከቱ። ሕዝቅያስ በዚህ ክፍል መሠረት ለእነዚያ ሰዎች ገልጦ ያላሳያቸው ምንም ነገር አልነበረም። አሁንም ማለፍ ብላቸው ከቁጥር 16 እስከ 17 ያለውን ስፍራ ተመልከቱ። ኢሳይያስም ሕዝቅያስን የእግዚአብሔርን ቃል ስማ፣ እነሆ በቤት ያለው ሁሉ አባቶችም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር ሲል ተናገረው። የባቢሎን ንጉሥ ተወካዮች ሁሉንም ከጎበኙ በኋላ ወደ አገራቸው ተመልሰው ምቹ ጊዜ ይጠብቁ ጀመር። ከአንተም ከሚወጡት ከምትወልዳቸው ልጆች ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው የሚለውን ቃል ደግሞ ከቁጥር 18 እንመለከታለን። በሕዝቅያስ ልጆች ላይ የተባለው ሁሉ ተፈጽሞባቸዋል። ቁጥር 19ን አለፍ ብላችሁ እንዲሁ ተመልከቱ። ይህ ሕዝቅያስ ለኢሳይያስ የመለሰውን መልስ አልወደደውም። ምንም አይነት የንስሐ ፍንጭ አያሳይም። በልጆቹ ላይ የሚመጣው ፍርድ ይህን አላሳሰበውም። ለዚህ ሰው ማለትም ለሕዝቅያስ በእርሱ ዘመን ሰላም መሆኑ ብቻ በቂው ነበር። የሕዝቅያስ ሞትን የሚያወሳው ክፍል ደግሞ ቁጥር 20 እና 21 ነው። እናንብበው። የቀረውም የሕዝቅያስ ነገር ጭከናውም ሁሉ ኩሬውንና መስኖውንም እንደሰራ ውሃውንም ወደ ከተማይቱ እንዳመጣ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ሕዝቅያስም ከአባቶቹ ጋር አንቀላፋ፣ ልጁም ምናሴ በርሱ ፋንታ ነገሰ ይላል። እግዚአብሔር የሕዝቅያስን ዕድሜ ካረዘመለት በኋላ ሕዝቅያስ 3 ስህተቶችን ሰርቷል። ግምጃ ቤት ውስጥ ያለውን ሁሉ ለባቢሎን መልእክተኞች አስጎበኘ። ይህም ለወደፊቱ ከፍተኛ ችግር የሚያመጣ ይሆናል። በጣም አመጸኛውን ምናሴ የተባለውን ልጁን የወለደው በዚህ ወቅት ነበር። በመጨረሻው የሕይወት ዘመኑ እቡይና ደንታ ቢስ ሆኗል። ከሁለተኛ ዜና መዋዕል ምዕራፍ 32 ቁጥር 25 ሕዝቅያስ ግን እንደ ተቀበለው ቸርነት መጠን አላደረገም፣ ልቡም ኮራ። ስለዚህም በርሱና በይሁዳ በኢየሩሳሌምም ላይ ቁጣ ሆነ ይላል። ወዳጆቼ ሕዝቅያስ እግዚአብሔር በወሰነለት ዘመን ሞቶ ቢሆን ይሻለው ነበር። አስተዋላችሁ? ሕዝቅያስ እግዚአብሔር በወሰነለት ዘመን ሞቶ ቢሆን ኖሮ ይሻለው ነበር። ለዚህም ነው በተቻለኝ መጠን ጥንቃቄ ማድረግ የምፈልገው። እግዚአብሔር ምሮኛል፣ እድሜም ጨምሮልኛል። ወገኖቼ ይህ ምዕራፍ አስደናቂ ምዕራፍ ነው። ከዚያም በላይ አስደናቂ ሰማያዊ አባት እንዳለን ያመለክታል። እግዚአብሔር ስለዚህ ክብር ቃሉ ለዘላለም የተመሰገነ ይሁን። ከሕዝቅያስ ሕይወት ብዙ ቁም ነገሮችን እግዚአብሔር እንዳተረፈልን እምነታችን ነው። ለእኔም ሆነ ለእናንተ ለሕይወት ዘመናችን የሚረባንን ነገር እግዚአብሔር ሰንቆልናል። እግዚአብሔር ለዘላለም ይክበር። እንግዲህ በጌታ የተወደዳችሁ አድማጮች የዚህ የሁለተኛ ነገሥት ምዕራፍ 20 ጥናታችንን እዚህ ላይ እንገታለን። በመቀጠል ደግሞ የምዕራፍ 21ን ትምህርት አብረን እንመለከታለን። ወዳጆች በዚህ በሁለተኛ ነገሥት ምዕራፍ 21 ስለ አመጸኛው የንጉሥ ምናሴ አገዛዝ እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። በሁለተኛ ነገሥት ምዕራፍ 21 ስለ አመጸኛው የንጉሥ ምናሴ አገዛዝ እንመለከታለን። ምዕራፍ 20ን ጨርሰን ምዕራፍ 21ን ስንመለከት ከፍታ ደረጃ ደርሶ የነበረው መንፈሳችን ማሽቆልቆል ይጀምራል። ያም ሆኖ ግን የሚጠቅመንን ትምህርት እግዚአብሔር እንደሚሰጠንና አንዳንድ ቁም ነገሮችን ልናገኝበት እንደሚቻል የሚያጠራጥር አይደለም። ከዳዊት በኋላ ሕዝቅያስን የመሰለ መልካም ንጉሥ አልተነሳም፣ ማንም የሚወዳደረው አልተገኘም። በሌላ በኩልም ዳዊትና ምናሴ የሚመሳሰሉበት ነገር ነበራቸው። ልብ በሉ፣ ዳዊትና ምናሴ የሚመሳሰሉበት ነገር ነበራቸው። ሁለቱም ልጅ አልተዋጣላቸውም። ዳዊትና ምናሴ ልጅ አልተዋጣላቸውም። የሕዝቅያስ ልጅ በደቡባዊ መንግሥት ከተነሱት ነገሥታት ሁሉ ይልቅ እጅግ ክፉና አመፀኛ ነበር። የሕዝቅያስን ልጅ የምናሴን ታሪክ ስታነቡ ልባችሁ በሐዘን ይነካል። በምናሴ ዘመን የእግዚአብሔር ክብር ከአገሪቱ ተወስዶ ነበር ማለት ይቻላል። የእግዚአብሔር ክብር ከመቅደሱ ተወሰደ፣ ስለዚህም መቅደሱ ባዶ ሆነ። ያሳዝናል። የምናሴን ታሪክ ስናነብ ለመቅደሱና በጠቅላላው የእግዚአብሔር ለሆነ ነገር የነበረውን ንቀትና ጥላቻ እንመለከታለን። ቁጥር 1 የምናሴን ኃጢአት ይናገራል። እንዲህ ይላል፣ ምናሴን መንገስ በጀመረ ጊዜ የ12 ዓመት ልጅ ነበረ፣ በኢየሩሳሌምም 55 ዓመት ነገሰ። የእናቱም ስም ሐፍሴባ ነበረ ይላል። ምናሴ ወደ ዙፋን የወጣው ገና በ12 ዓመቱ ነበር። አሳዳጊ የበደለው የሚባል አይነት ልጅ ነበር ምናሴ። ምናልባትም ምንም አይደለም፣ ቀስ እያለ ያድጋል እንል ይሆናል። ይሁን እንጂ ወዳጆቼ እያደር ሲብስበት እንጂ ለመልካም ነገር ሲያድግ አይደለም የምንመለከተው። ይህ ሰው ቅድም እንዳልኩት አሳዳጊ የበደለው ነው። ለ52 ዓመት ነገሰ። ከክፉ መንገድ እንዲመለስ እግዚአብሔር በቂ ጊዜ ሰጥቶት ነበር። ከመጽሐፈ ዜና መዋዕል ምናሴ የኋላ ኋላ ንስሐ እንዳደረገ እናነባለን። ምንጊዜም እግዚአብሔር ወዳጆቼ በትዕግሥት ይጠብቀናል። አንድም ሰው እንኳ እንዲጠፋ አይፈልግም። የምናሴ እናት ስም ሐፍሴባ ይባል ነበር። ልጇን በሚገባ የማሳደግ ኃላፊነት ነበረባት። እንዴት እንዳሳደገችው ባናውቅም እንኳ ምናሴ ወዳጆቼ በጣም ክፉና አመጸኛ ልጅ ነበር። በሀገሪቱ ላይ ያስከተለው ጥፋት በቀላሉ የሚተካ አልነበረም። ቁጥር 2 ደግሞ እንዲህ ይነበባል፣ እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ርኩሰት በእግዚአብሔር ፊት ክፉ ነገር አደረገ ይላል። የራሱን ሕዝብ ወደዚያ ምድር ከማምጣቱ በፊት እግዚአብሔር አረማውያንን አጥፍቶ ነበር። የምናሴ ኃጢአት ግን ከአረማውያኑ ኃጢአት ይልቅ የከፋ ነበር። አባቱ ምስቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሠራ። የእስራኤልም ንጉሥ አካብ እንዳደረገው ለበዓል መሠዊያ ሠራ፣ የማምለኪያ ጸድንም ተከለ፣ ለሰማይም ሠራዊት ሁሉ ሰገደ አመለካቸው የሚልን ቃል ደግሞ ከሁለተኛ ነገሥት ምዕራፍ 21 ከቁጥር 3 እንመለከታለን። አድማጮቼ እንደምታስታውሱት ሕዝቅያስ የአረማውያንን አምልኮ ስፍራ አጥፍቷል። በዘመኑ መጠነኛም ቢሆን መንፈሳዊ መነቃቃት ታይቷል። ይሁን እንጂ አባቱ ያፈረሳቸውን መሠዊያዎች ሁሉ ልጁ ምናሴ እንደገና ሠራ። ይህንን ምዕራፍ ስታነቡ በጣም ሳታዝኑ እንደማትቀሩ አምናለሁ። በሁለተኛ ነገሥት ምዕራፍ 21 ውስጥ መነቃቃትን እንመለከታለን። ሕዝቡ በምናሴ ምክንያት እየዘቀጠ እንደሄደ እንመለከታለን። ምናሴ የሰማይንም ሠራዊት አመለከ። በዚህም የሕዝቅያስ ድካም ዘላቂ ውጤት አላስገኘም። ምናሴ በጣም አመጸኛ ንጉሥ ነበር። የሰማይን ሠራዊት ማለትም ፀሐይ፣ ጨረቃንና ከዋክብትን አመለከ። በጣም ሰለጠን በምንልበት በዚህ ዘመን ያሉ ብዙ ሰዎች ዛሬም ቢሆን ወዳጆቼ በከዋክብት ያምናሉ፣ ኮከብ ያስቆጥራሉ። ኮከብ ቆጠራ በፍጹም እግዚአብሔር የማይወደው አምልኮ ነው። በዛሬው ዘመን በየከተማችን በየአደባባዩ የምንመለከተው ሰው ጋዜጣ እየገዛ የራሱን ስም እያጣቀሰ ኮከቡን ይቆጥራል፣ እድሉንም በሱ ያካትታል። የነገ ኑሮው መጀመሪያና መጨረሻ አድርጎ ይቆጥረዋል። እግዚአብሔር ደግሞ በዚህ እጅግ ይከፋል ይቆጣልም። እስቲ ቁጥር 4 እና 5 እናንብብ። እግዚአብሔርም ስሜን በኢየሩሳሌም አኖራለሁ ባለው በእግዚአብሔር ቤት መሠዊያዎችን ሠራ። በእግዚአብሔርም ቤት በሁለቱ ወለሎች ላይ ለሰማይ ሠራዊት ሁሉ መሠዊያዎችን ሠራ ይላል። ታዲያ ይህ ድርጊቱ አያሳዝንምን? ምናሴ ሁሉን የሚችል እግዚአብሔርን አቃለለ። እግዚአብሔር ስሜን በኢየሩሳሌም አኖራለሁ ብሎ በተናገረለት ስፍራ የአረማውያን መሠዊያ ሠራበት። ልጁንም በሳት አሳለፈ፣ ሞራ ገላጭም ሆነ፣ አስማትም አደረገ። መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ፣ ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ የሚልን ቃል ደግሞ ከቁጥር 6 እናነባለን። ሌላው ቀርቶ ምናሴ ልጁን እንኳ በሳት አሳልፏል። ይህም ማለት ለአምልኮ ልጁን መሥዋዕት አድርጎ አቅርቦ ነበር ማለት ነው። የጣዖቱ ምስል ፍም እስኪመስል ድረስ በሳት ይግላል። ከዚያ በኋላ ደግሞ ሕፃኑ በጋለው ምስል እቅፍ ውስጥ ይደረጋል። በጣም ጭከና የተሞላ ዘግናኝ ነገር ነው። በዚህ መልክ የሚመለከው ደግሞ ሰይጣን ራሱ ነው። እስቲ ከቁጥር 7 እስከ 8 ያለውን ስፍራ ላንብብላችሁ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤልም ነገድ ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳችሁንም ሁሉ ባሪያዬም ሙሴ ያዘዛቸውን ሕግ ሁሉ ቢያደርጉ ቢጠብቁትም ለአባቶቻቸው ከሰጠኋት ምድር የእስራኤልን እግር እንደ ገና አላቅበዘብዝም ባለው ቤት የሠራውን የማምለኪያ ጸድን የተቀረጸውን ምስል አቆመ ይላል። እነዚህ ሰዎች ባይገነዘቡትም ከዚያ ምድር የሚነቀሉበት ጊዜ እየመጣ ነበር። በዚያ ምድር መኖር የሚችሉት ለእግዚአብሔር በመታዘዛቸው ብቻ ነበር። እነርሱ ግን በእግዚአብሔር ላይ አምጸዋል። ስለዚህም በምርኮኝነት ወደ ባቢሎን ሊወሰዱ ነው። ቁጥር 9ን ተመልከቱ። ነገር ግን አልሰሙም። እግዚአብሔርም ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሠሩ ዘንድ ምናሴ አሳታቸው ይላል። ምናሴ የአረማውያንን ኃጢአት ማድረግ ብቻ ሳይሆን ከእነርሱ በከፋ ሁኔታ ክፉ ሥራን ሠርቷል። ይህንም በተመለከተ ከሁለተኛ ነገሥት ምዕራፍ 21 ከቁጥር 10 እስከ 13 ያለውን ስፍራ ይመለከቷል። እግዚአብሔር ወዳጆቼ በሰማርያና በእስራኤል እንደ ፈረደ ሁሉ አሁን ደግሞ በኢየሩሳሌምና በይሁዳ ላይ ሊፈርድ ነው። ሰው ወጪቱን እንዲወለውል ኢየሩሳሌምን ወልውዬ እገለብጣታለሁ በማለት እግዚአብሔር ተናገረ። ኢየሩሳሌም በእግዚአብሔር እጅ ናት፣ ቆሽሻለች። ስለዚህም ንጹህ ሊያደርጋት ይወለውላታል። አለፍ ብላችሁ ቁጥር 14ንም ተመልከቱ። እግዚአብሔር ወዳጆቼ ጥበቃውን ከኢየሩሳሌም ላይ ሊያነሳ ነው፣ በዚህ ክፍል መሰረት ማለት ነው። በመሆኑም ጠላት እንደ ጎርፍ ሊመጣባቸው ነው። ደግሞ ምናሴ በእግዚአብሔር ፊት ክፉ ይሰራ ዘንድ ይሁዳን ካሳተበት ኃጢአት ሌላ ከዳር እስከ ዳር ኢየሩሳሌምን እስኪሞላት ድረስ እጅግ ብዙ ንጹህ ደም አፈሰሰ የሚልን ቃል ከቁጥር 16 እናነባለን። አንድ ግለሰብ ወይም ህዝብ በአንድ አቅጣጫ ኃጢአት ካደረገ በተገሩት አቅጣጫዎችም ኃጢአት ማድረጉ አይቀርም። ወዳጆቼ በአሁኑ ጊዜ ከእግዚአብሔር ርቀናል። አመጽና ግድያ በምድራችን ተስፋፍቷል። ወደ እግዚአብሔር ካልተመለስን በቀር ይህ በተባባሰ ሁኔታ መቀጠሉ የማይቀር ጉዳይ ነው። የምናሴም የቀረው ነገርና የሠራው ሥራ ሁሉ ያደረገውም ኃጢአት በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም አጠገባለው በዖዛ አትክልት ተቀበረ፣ ልጁም አሞጽ በእርሱ ፋንታ ነገሰ የሚልን ቃል ከቁጥር 17 እስከ 18 ባለው ስፍራ ላይ እናገኛለን። ወገኖቼ የምናሴ ታሪክ እዚህ ላይ ያከተመ። ምናሴ ክፉ ጨካኝና መጸኛ ነበር ከመባል ሌላ ምንም የሚነገርለት በጎ ነገር የለውም። ከቁጥር 19 እስከ 23 ያለውን ስፍራ ስናነብ አሞጽን እናገኛለን። አሞጽ እንደ አባቱ ሁሉ ክፉ ንጉሥ ነበር። እግዚአብሔርን ተወ፣ እግዚአብሔርም እርሱን ተወ። ክፉ ስለነበር ሕዝቡ በአመጽ ተነሱበት። ዛሬም እኛ ያለነው በየአገሩ አመጽ እየተቀሰቀሰ ባለበት ዘመን ውስጥ ነው። ይህንን በተመለከተ ከሁለተኛ ነገሥት ምዕራፍ 21 ከቁጥር 24 እስከ 26 ያለውን ስፍራ በኋላ ተመልከቱ። በነገው ምሽት ክፍለ ጊዜያችን ደግሞ ቀጥለን የምንመለከተው ስለ መጨረሻዎቹ ታላላቅ ነገሥታት ይሆናል። ኢዮስያስ ታላቅ ንጉሥ ብቻ ሳይሆን ወዳጆቼ ሥልጣን ላይ በነበረበት ዘመን ሁሉ ኃይለኛ መንፈሳዊ መነቃቃትም ይታይ ነበር። እግዚአብሔር ስለዚህ አድራጎቱና ስለ ድንቅ ሥራው የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሁለተኛ ነገሥት ምዕራፍ 21 ጥናታችንን እዚህ ላይ እናበቃለን። አጠቃላዩም ዝግጅታችን በዚህ ላይ ይደመደማል። በነገው ምሽት ክፍለ ጊዜያችን ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ጸሎታችሁ አይለየን እያልን በተለመደው ሰላምታ የምንሰናበታችሁ በቴክኒኩ በኩል ደረጀ፣ በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ። በሰላም እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።